ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም ታላላቅ ኢትዮጵያውያን ባለቅኔዎች ቀኝጌታ ዮፍታሄ ንጉሴና አቶ ከበደ ሚካኤልን በሚመለከት ከዝግጅት ክፍላችን በቀረቡ ጽሑፎች ጠቅላላ ፕሮግራማችንን እናጠናቃለን። አድማጮቻችን፣ የሀበሻ ጀብዱ መጽሐፍ ትረካን በቅዳሜ ፕሮግራማችን የምንቀጥል መሆኑን ከወዲሁ እንገልጻለን። ይቅርታ እንጠይቃለን።
ሴቭ ዘ ችልድረን የተባለው ግብረሰናይ ድርጅት አርብ ጥር 19 ቀን ባወጣው መግለጫ በኢትዮጵያ በሶማሊያና በኬንያ 6 ሚሊዮን የሚሆኑ ህጻናት የራህብና የሞት አደጋ ያንዣበበባቸው መሆኑን ገለጸ። በአሁኑ ወቅት 500 ሺህ የሚሆኑ ህጻናት በምግብ እጥረት የተጠቁ መሆናቸውን አንስቶ ሁኔታው እየተባባሰ ከመጣ ለሞት ሊዳርጋቸው እንደሚችል ተናግሯል። በተደጋጋሚ በደረሰው የዝናብ እጥረት በሶስቱም ሀገሮች 15 ሚሊዮን የሚሆኑ ዜጎች በረሃብ እንደሚጠቁና በሚደርሰው የቤት እንስሳት እልቂትም ከፍተኛ ቀውስ ውስጥ ሊገቡ የሚችሉ መሆናቸውን ጠቅሷል። የሚቀጥለው የመከር ወር ዝናብ በአማካይ ከሚጥለው በታች ሊሆን እንደሚችል ተገምቷልም ተብሏል። በኢትዮጵያ ብቻ 6 ሚሊዮን ረሃብተኞች እርዳታ እንደሚያስፈልጋቸው ሲጠቀስ በኬንያ 1 ሚሊዮን፣ ቀሪው 8 ሚሊዮን በሶማሊያ እንደሆነም ተነግሯል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራራ ጉዲና ሐሙስ ጥር 18 ቀን ፍርድ ቤት ቀርበው ለሁለተኛ ጊዜ ዋስትና የማግኘት መብታቸውን ተከልክለዋል። አቃቤ ሕጉ ለምርመራ ተጨማሪ ጊዜ በመጠየቁ ለየካቲት 16 ቀን ተቀጥሯል። በተያያዘ ዜና አርብ ጥር 19 ቀን ዞን 9 በመባል የሚታወቁትን ጦማሪያንን ጉዳይ ያየው ችሎት ምንም ውሳኔ ሳይሰጥ ለ51ኛ ጊዜ እንደገና ለጥር 30 ቀን የቀጠረው መሆኑን ታውቋል። በዛምቢያ በተለያዩ እስር ቤት ውስጥ የነበሩ 147 ኢትዮጵያውያን ወደ አገራቸው የተወሰዱ መሆናቸውን ሉሳካ ታይምስ የተባለው የዛምቢያ ጋዜጣ ገልጿል። ብዙዎቹ ከ2003 ዓ.ም ጀምሮ ወደ ደቡብ አፍሪካ ሲሄዱ የተያዙ ስደተኞች ሲሆኑ ላለፉት 6 ዓመታት በተለያዩ የዛምቢያ እስር ቤቶች ሲማቅቁ የቆዩ መሆናቸውም ታውቋል። ሐምሌ 10 ቀን 2008 ዓ.ም የወያኔ አገዛዝ በሶማሊያ ያሰማራቸው ወታደሮች 14 ሰላማዊ ሰዎችን መግደላቸውን ተከትሎ የአፍሪካ ህብረት ሲያካሂደው የነበረውን የማጣራት ምርመራ ለህዝብ ይፋ እንዲያደርግ ሂዩማን ራይትስ ዎች ጠየቀ። ከባይደዋ ከተማ 37 ኪሎ ሜትር ርቀት ላይ በሚገኘው መንደር ወታደሮቹ ምንም አይነት የተኩስ ጥቃት ሳይደርስባቸው በየቤታቸው የነበሩ 14 ነዋሪዎችን የገደሉ መሆናቸውንና ብዛት ያላቸውን ማቁሰላቸውን የአይን እማኞች መመስከራቸው ይታወሳል። ይህንን መሰረት በማድረግ በሶማሊያ የሚገኘው የአፍሪካ ህብረት የሰላም አስከባሪ ኃይል ወዲያውኑ የማጣራት ሂደት መጀመሩ የሚታወቅ ቢሆንም ውጤቱን ግን እስካሁን ይፋ ሳያደርግ ቆይቷል።
በአዲስ አበባ በሚካሄደው የአፍሪካ አንድነት ስብሰባ ጋር ተያይዞ በርካታ ዜጎች እየታፈሱ መሆናቸው ታወቀ። የጅምላ አፈሳው በየቦታው በሚቆሙ ሴተኛ አዳሪዎች ላይም ተጠናክሮ የቀጠለ ሲሆን በጎዳና ተዳዳሪዎችና ሌሎችም እንደ ሊስትሮ አይነቶቹ ላይም እየተካሄደ መሆኑን ለማወቅ ተችሏል። የአልሽባብ ታጣቂዎች በሶማሊያና በኬንያ ወሰን ላይ የሚገኘውን የኬንያ ወታደሮች የጦር ሰፈር አጥቅተው ከ50 ወታደሮች በላይ መግደላቸውንና መኪናዎችና የተለያዩ መሳሪያዎች መማረካቸውን ገልጸዋል። የኬንያ ወታደራዊ ቃል አቀባይ በካምፖ ላይ የተደረገውን የንጋት ወረራ ያከሸፈ መሆኑን ጠቅሶ አጥቂዎቹ ወደ መጡበት እንዲመለሱ የተደረጉ መሆናቸውንም ገልጿል። ቃል አቀባዩ በአልሽባብ የተሰጠውን መግለጫ ከማስተባበሉ በተጨማሪ የተወሰኑ የአልሽባብ ታጣቂዎች የተገደሉ መሆናቸውንም ጠቅሷል። በአፍሪካ ህብረት የሰላም አስከባሪ ኃይል ስር ኬንያ 3600 ወታደሮች ሶማሊያ ውስጥ ማሰማረቷ ይታወቃል። ኬንያ በደቡብ ሱዳን ተቃዋሚ ድርጅት አባሎች ላይ በመትወስደው እርምጃ ምክንያት ደቡብ ሱዳን ውስጥ በሚገኙ ኬንያውያን ላይ የበቀል እርምጃ ሊወሰድ እንደሚችል ተገለጸ። አንድ የደቡብ ሱዳን አማጽያን ከፍተኛ ባለስልጣን ለጦር አባሎቻቸው ባስተላለፉት መመሪያ በደቡብ ሱዳን በተለይ ቤህ በሚባለው ግዛት ውስጥ ያሉ ኬንያውያን በእርዳታ ሰጪ ድርጅቶች ውስጥ የሚሰሩትን ጨምሮ ከደቡብ ሱዳን እንዳይወጡና በቁጥጥር ስር እንዲውሉ ያዘዙ መሆናቸውን ሱዳን ትሪቢዩን የተባለው ጋዜጣ ገልጿል። ከአንድ ሳምንት በፊት ሁለት የደቡብ ሱዳን መንግስት ተቃዋሚ የሆኑ የታወቁ ግለሰቦችን የኬንያ መንግስት በቁጥጥር ስር ያደረገ ሲሆን ለደቡብ ሱዳን መንግስት ያስረክባል ተብሎም ተፈርቷል። ቀደም ብሎም የኬንያ መንግስት በርካታ የሪክ ማቻር ድርጅት አባሎችን ለደቡብ ሱዳን መንግስት ያስረከበ ሲሆን Human Rights Watch የሚባለውን ጨምሮ በርካታ የሰብአዊ መብት ተከራካሪ ድርጅቶች የኬንያን መንግስት ያወገዙ መሆናቸው ይታወቃል። በተያያዘ ዜና አርብ ጥር 19 ቀን የኬንያ ከፍተኛ ፍርድ ቤት በኬንያ መንግስት በቁጥጥር ስር የዋሉት ሁለቱ የደቡብ ሱዳን መንግስት ተቃዋሚ የሆኑ ግለሰቦችን መንግስት ከሀገር ማስወጣት እንደማይችል የወሰነ መሆኑ ታውቋል። የጋምቢያው ፕሬዝዳንት ሚስተር አዳማ ባሮ ሐሙስ ዕለት ወደ ጋምቢያ ሲመለሱ በርካታ ህዝብ ደስታ የተቀበላቸው ሲሆን የጸጥታ ሁኔታ በሴኔጋል እና በናይጄሪያ ወታደሮች ተጠናክሮ እንደነበርም ታውቋል። ከ22 ዓመታት በኋላ የጋምቢያ ዜጎች ከአምባገነኑ የጃሚያ አገዛዝ ቢለቀቁም አዲሱ ፕሬዝዳንት የተለያዩ ችግሮች ይጠብቃቸዋል ተብሏል። በጋምቢያ የተሰማራውን የምዕራብ አፍሪካ ግዛታዊ ኃይል ደረጃ በደረጃ ቁጥሩን ለመቀነስ እቅድ መኖሩም ተገልጿል። በቅድሚያ ከተመደበው 7000 የጦር አባላት ውስጥ በአሁኑ ወቅት በተሰማራው ወታደር ብዛት 4000 የሚያህል ሲሆን ይህም በየጊዜው የሚቀንስ መሆኑንና በአጭር ጊዜ ውስጥ አገሪቱን ለቆ እንደሚወጣም ተነግሯል።
አድማጮቻችን ለዛሬ አጠናቀርነው ዜና በዚሁ ይጠናቀቃል።
የከበደ ጉዞ ህይወት ጉዞ ነው። ረጅም ጠመዝማዛ ባለውጣ ውረድ ትግልም ህይወትን ገላጭ ነውና አድካሚ ጉዞን ያዘለ ነው። አለመታደል ሆኖ ዛሬ ትግልን ሳይኖሩ ማለትም ጉዞን ሳይጀምሩ ጉዞን የሚተቹ በዝተዋል። ታገሉ ታከቱ አለን ይላሉ ግን የደረሱ መቼስ አሸነፉ ይላሉ። የፍልስጤሙ ዝነኛ ገጣሚ ዳርዊሽ በመታገል ሞትንና መርሳትን አቸነፈ። በመኖራችን ትግል በመከተላችን ደግሞ በጠላት ላይ የነገን ድል አበሰርን ነበር መልሱ። ትግል ህልውና ነው። ሰውን ሰው የሚያደርገው ጸንተው የታገሉ ቢሰውም ሕያው ናቸው። በትግል መሞት ህይወት ዳግም ትንሣኤ ልደት የሚባለው ለዚህ ነው። ረጅምና ከባድ ጉዞ ህይወትን ገላጭ። ከባድ ጉዞ ባንድ በኩል በሌላ ደግሞ አቶ ከበደ ሚካኤልን ለመዘከርና የተጓዙበትን ውጣውረድና ብርሃነ ህሊናቸውንም ለማስተዋወስ ነው። እሳቸውም ቢሆኑ በአንድ የታሪክ አጋጣሚ መንገድ ስተው እንደነበር ሳንረሳ
ጋሪጣና ሽማጣጭ አንድ ነው ባሪያቸው የሚያልፈውን ሁሉ በመቦጭቃቸው ጋሪጣስ ቦጭቆም ያስቀራል በጥሶ አሽማጣጭ ክፉ ነው ይከተላል ነክሶ
ለኢትዮጵያና ለህዝቧ ቆርጠው የታገሉትን ነጋጠባ በመቦጭቅ ዘመቻ የተካኑ ብዙ ናቸው። ዛሬም ድርጅቶችን ባሉባልታ እያጠቁና እየሰነጣጠቁ አሉ። ህልውናቸው ክህደት ነው። ነፍሳቸው የምትንቀሳቀሰውም ሌሎችን በማጥቃትና ሰማዕትን በማንቋሸሽ ነው። ተቃዋሚ ድርጅቶች መሃል ሰላምና ስምረት እንዳይሰፍ ከወያኔ ቅጥረኞች ባልተናነሰ ይራወጣሉ። ደርግና ወያኔ ለምሳሌ በኢሃፓ ላይ የነዙትንና እየነዙ ያሉትን ሁሉ ነፍስ ዘርተውበት ያናፍሳሉ። በሰበብ አስባቡ ከየድርጅቱ የኮበለሉ ደግሞ የዚህ ዘመቻ ወዶ ገባ ጀሌዎች ሆነዋል። መበጨቁ ቢያከተም ደግ ነበር። በዚህ አሳዛኝ ስምሪት ላይ ላሉት ደግሞ አቶ ከበደ ሚካኤል የሚከተለውን ብለዋል።
ትምርት ካልጨመረ በተፈጥሮ ዕቀቱ ሕፃን ልጅ ይሆናል ሰው ከነሽበቱ።
ደግሞ ተመክሮን ዘንግቶ ሕፃን መሆኑና ለጠላት ማመቸቱ ማብቃት ያለበት ነው። ማወቅ መማር የሚገባቸው የወያኔ ሰለባ ሆነው ባሉታዊና አፍራሽ ጎዳና ይነጉዳሉ። ይህ ሁኔታ ካልተቀየረ የሕዝብ ትግል ድል የነገ ምኞት ሆኖ ይቀርብናል።
ብዙ ሰዎች አሉ ባህሪያቸው የከፋ አዋቂዎች ተብለው ስማቸው የጠፋ በእውቀት ተመስግነው በጣም የተማሩ ጥበብን እውቀትን የተመራመሩ ግን በሕይወታቸው በዓለም ላይ ሲኖሩ ብዙ መጥፎ ሥራ በሰው እየሰሩ ተሰድበው ተጠልተው ተንቀው የቀሩ።
ዛሬ የሕዝብ ጎራን መሠረታዊ ድክመት ስንመረምር አዋቂዎች ተብለው ብዙ መጥፎ ሥራን የሚሰሩ መበርከታቸው መሆኑን መካድ አንችልም። ባህሪያቸው መክፋቱ ብቻ ሳይሆን በጥቅም በመገዛት ቤት አለን ንግድ አለን በሚል አያሌዎች ከአገር ጠላት ጎራ ተሰልፈዋል። ባንዳ ይበረክታል አርበኛ ግን ይሞታል የሚለው ግንዛቤ ከአጼው ጊዜ ጀምሮ ሐቅ ተብሏልና ከመኖር መበርከት ባዮች ሁሉ ጭፍን አድርባይነትን ሲያቅፉ የሚያፍሩ አልሆኑም። ወያኔን ጊዜ እንስጠው እንድታገሰው ያሉ ሁሉ ለአረመኔው አገዛዝ ደጋፊ ሆነውለታል። ወደ ትጥቅ ትግል መሰማራት ኃጢአት ነው ያሉት ሁሉ ወደዱም ጠሉም ወያኔን ረድተውታል። ዛሬ ምንም አዎንታዊ የሁኔታ ለውጥ በሌለበት ከወያኔ ጋር እርቅና ሰላም የሚሰብኩ መቻቻልን የሚመክሩ ወደዱ ጠሉ ሁሉም በተጨባጭ የወያኔ አጋሮች ናቸው። ደሞዋቹ ጸረ ህዝብ ከልብ ያለቀሱ የሚናቁ ናቸው። አወቅ ተመራመር በቃል መጠቅን ባይ አንዳንድ ምሁራን ዕውቀታቸው ዜሮ እየሆነና መጥፎ ሥራ እየሰሩ በህዝብ ተጠልተው ተሰድበውና ተንቀው እየቀሩ ናቸው። የዶክተር ፕሮፌሰር ታፔላ ለጣፊዎች ዝናቡ ሲያባራ ባሩድ ሽታ ሳይደርሳቸው ሰልፋቸው ህዝባዊ አልሆን እያለም ማስቸገሩ የሚደበቅ አይደለም። ይህም ማብቃት ይኖርበታል።
አውቃለሁ ትላለች ዕውቀቷን በታትና ክልፍልፍ እብድ ነች እመት ድንቁርና የጥፋቷ ብዛት ልክ የለውምና
አላዋቂ ሳሚ ይላል የአገራችን ሰው። ከሁሉም የሚከፋው ደግሞ አለማወቅን ራሱን አለማወቅ ነው። ጥራት ነጠቆች ታሪክን ከመማርና ከማወቅ ፈንታ የድርጅቶችንም የትግልንም ሆነ በጣሙን የከፋው ደግሞ የአገርንም ታሪክ አጣመው ይጽፋሉ። የኢትዮጵያ ህልውና 100 ዓመት አይሞላውም። አማራው ህዝብ ጨቋይ ነው። ኢትዮጵያዊ አይደለንም። ኢትዮጵያ ቀኝ ገዢ ናት። ኢሃፓ አገር አስገነጠለ። ህዝብን ለትግል ተነሳ ብለው አስጨረሱት ወያኔ አገር ወዳድ ነው ወዘተ የሚሉ አሉ። ማለት ብቻ ሳይሆን አያሌ መጻሕፍትም በወያኔ እርዳታና ድጋፍ ተጽፈው ተሰራጭተዋል። ህዝብን እርስ በርስ የሚያጣሉና በውሸት ታሪክ ላይ የተመሰረቱ መጻሕፍትም በሰፊው ተሽጠዋል። ያበደ ድንቁርና።
ደግና ክፉን እያደባለቀ መንፈሱ ለይቶ ፍርድ ካላወቀ ድካሙ ከሆነ ለጌጡ ለልብሱ ልፋቱ ከሆነ እስኪሞላ ከርሱ ካላቀረበለት ህሊና ወቀሳ በምኑ ይበልጣል የሰው ልጅ ከእንስሳ?
ዛሬ በኢትዮጵያ ህዝብንና ሀገርን የጎዱ ከርሳ አደሮች መበርከታቸው ምስጢር አይደለም። ደርግ ደማደር ተብሎ ነበር። ደም ያክለፈለፈው አረመኔ ቡድን ነበርና ፕሮፌሰር አስራት ደግሞ ሆዳም ብለው ለወያኔ ያጎበደደውን ከሰው ነበር። ለትግል ወይም ለተቃዋሚ ድርጅቶች አዋጣ ሲሉት መናጢ ድሃነኝ እያለ ለወያኔ ባዛርና ገንዘብ አምጡ በሺና በሚሊዮን ደረጃ ሲከፍል የሚታየውን ነው። ልፋቱ ለግል ጥቅሙና ለከርሱ ብቻ የሆነውን ስንቱ ነው ሮጦ ለወያኔ ግድብ ገንዘቡን የለገሰ? ከዚህ ውስጥስ ስንቱ ነው ለተቃዋሚ ድርጅቶች ይመቸኛል ላለው መርጦ ገንዘብ የሰጠ? ድርጅቶችን ምንም አልሰሩም ብሎ አጥብቆ ተቹ መቼ የሚወቅሰውን ድርጅት በሚገባ ረዳ? ፍጠኑ ሙቱሉን የሚባሉትን ድርጅቶችስ ማን ደጀን ሆናቸው? በግንቦት 20 ድግስ አስረሽ ምጪው የሚለው ራሱን ስደተኛ ባይስ ቁጥሩ ብዙ አይደለም? የብዙዎች እንስሳነት ለከርሳቸው በማደራቸውና ያገራቸውንና የወገናቸውን የሰቆቃ ጩኸት አልሰማ ከማለታቸው የሚታይ ነው። ሰው ህሊና ከሌለው እንስሳ ነው። ህሊናውን ማጅራት መጥቶ ራሱን ለወያኔ የሚሸጠውም እንስሳ መባሉ ትክክል ነው። ቤት ሰርቻለሁ፣ ንግድ ፈቃድ ሰጥተውኛል፣ በህይወትም በሁሉም ስግብግብነት ከርስን ከአገርና ከወገን ማስቀደም በሆድና በፍርሃት መሸነፍ፣ ይህ ሁሉ ያሰድባል፣ ያስወቅሳል፣ አገርን በጣም ይጎዳል። ለሆዳም አገሩ ሆዱ የተባለው ሐቅ ነው።
አንዳንድ ሰው አለ መንፈሱ ደካማ፣ ደጋግመው ሲነግሩት ምንም የማይሰማ፣ ዘርዝረው ሲያስረዱት አዳምጦ ጨርሶ ጥያቄ ያመጣል እስር ተመልሶ። የእውቀቱ መደንዘዝ ያሰኘዋል ከቶ፣ ውስጡን የሚሰራጭ በደም ስሩ ሞልቶ፣ ቀዝቃዛ ውሃ ነው ደም መሆኑ ቀርቶ።
ስለ ወያኔ ማንነትና ምንነት ከሀያ ዓመታት ያላነሰ ያውም በደም የተገበየ ተመክሮ አለን። ወያኔ ስልጣን ከመድረሱ በፊትም ስለ ጸረ ኢትዮጵያነቱ በቂ ቅስቀሳ ተደርጎ ማስጠንቀቂያም ተሰጥቶ ነበር። ሰሚው ብዙ አልነበረም። መርዘኛውን እባብ በኪስ የከተቱና መለስን ከነጨፍሮቹ ልጆቻችን ናቸው ያሉም ነበሩ። ተማሪዎች ተቃውመው ሲገደሉ ወያኔና አጋሮቹ በኢሃፓዎች ላይ ተረማምደው ለስልጣን ሲበቁ እባብን በእንጭጩ ከማለት ፈንታ ለልጆቹ ጊዜ እንስጣቸው ብለው የተሟገቱም ብዙዎች ነበሩ። ከመቅጽበትም የየብሔረሰብ ቡድን አቋቁመው ከወያኔ ጎን ተሰልፈዋል። ይህ ሁሉ ያኔ ነው። ዛሬስ የተለየ ሁኔታ አለ? አንድ እርምጃ ወደፊት ሁለት ወደ ኋላ ነውን? ነው አይደለም ብሎ ንጥር ባለ ሁኔታ መደምደም ከባድ ነው። የታሪክ ጎማ በአስፋልት ሁሌም አይጓዝምና ውጣ ውረዱ ኮረኮንቹ ብዙ ነው። ወያኔ ጸረ ሕዝብና ጸረ ኢትዮጵያ መሆኑ መነገር ብቻ ሳይሆን በገቢርም በንጹሃን ደም ታጅቦ የተረጋገጠ ነው። ይህን ሐቅ መቀበል አቅቷቸው አንጎላቸው ደንዝዞ ዛሬ ነገ ከወያኔ እርቅን፣ ከወያኔ ሰላምን፣ ከወያኔ ለውጥን የሚጠብቁ እውነትም ደማቸው ቀዝቃዛ ውሃ ነው። ሞኝን ሳይወለድ ማስወረድ ወደሚል ጽንፍ ባንሄድም በቁማቸው ሞተዋል ማለትም ይቻላል።
አይገኝም ከቶ ቢፈልጉ ዞሮ መስማት ከማይፈልግ የባሰ ደንቆሮ
ከተመክሮ የማይማር ሲነግሩት የማይሰማ ለሀገር የማይበጅ ዜጋ ነው።
እንዳይነጋ እንዳይመሽ ብልሃት ተገኝቶ ጊዜውን መከልከል እንዳይቻል ከቶ እንዲሁም ባለም ላይ አለ ብዙ ነገር በዚያም በዚህ ቢሉት መሆኑ የማይቀር ምኞት ያረገዘው አይቀርም በከንቱ የሚወለድበት ይደርሳል ሰዓቱ።
ሁሉ ነገር ቀደም ሲል የተወሰነ ነውና የሰው ልጅ ጥረትና እንቅስቃሴ ምንም አንደምታ አይኖረውም ማለት ባይቻልም የሚሆን ነገር መሆኑ ደግሞ ሐቅ ነው። በጋዋ በባዶ ምኞትን መጋለብና ሊሆን የማይችለውን ይሆናል ብሎ መገመት መጠበቅ ከባድ ስህተት ነው። መሆኑ የማይቀርንም ክስተት ደግሞ ራስን አሞኝቶ አይሆንም ማለት ሌላ ከባድ ስህተት ነው። ወያኔ መሆኑ እየታወቀ አገርን ሊያጠፋ የመጣ ቡድን መሆኑ ግልጽ ሆኖ እያለ አገርን ለባዕዳን የሚሸጥ ከሃዲ ቡድን መሆኑ በገቢር ተረጋግጦ የቀረበ ሆኖ ጸረ ሕዝብ አፋኝ ዘረኛ ቡድን መሆኑ ለዓመታት የታየ ሆኖ ሳለ ወያኔ ሌላ ይሆናል ይሻሻላል ቁንጮው ሞቷልና ይቀየራል ብሎ ማሰቡና ማለሙ ዜጋን የሚያዘናጋ ነው። ወያኔ ተለመነ ወይም እግዚኦ ተባለ ከወያኔነቱ ከቶም አይቀየርም። ያሳደገ ሰይጣን ሳይገል አይተውም እንደተባለው ነው። መለስን ተካ የተባለው ግለሰብ ስልጣን አልባ አሻንጉሊት ነው። ለሱ ጊዜ ንስጠው ያሉና የቋመጡ ሆዳሞች ራሳቸውን አጋልጠዋል ቀለዋል። ስልጣን ዛሬም ቢሆን በዘረኛው ወያኔ እጅ ነው። በረከትና ስብሃት ቢራቆቱም መሰረታቸው ወያኔነት ነው። ወያኔ ከስልጣን እስካልተወገደ ድረስ ወያኔነቱ የማይለወጥና የማይቀር ነው።
ምኞት ያረገዘው አይቀርም በከንቱ የሚወለድበት ይደርሳል ሰዓቱ።
ባለነፍጦች ለስልጣን በቅተው በደም እየታጠቡ ሲያጓሩ ነገር ዓለሙ አበቃ ብሎ መንበርከክ መብትና ሀገርን የሚያሳጣ ይሆናል። ኢትዮጵያ ሀገራችን ለባዕዳን አልገዛ በማለቷ አያሌ ጠላቶችን እስከዛሬ አፍርታለች። በነጻነቷ በምሳሌነቷና በአፍሪካ ባላት ሚናና ሚዛን የሚጠሏት ብዙ ናቸው። ምዕራባውያን በአፍሪካ ትላልቅ አገሮች የሚባሉትን መበታተን የሚፈልጉ ናቸውና ኢትዮጵያ በእይታቸው የገባች ናት። መበታተኗን ይፈልጋሉ፣ መዳከሟን ይፈልጋሉ። የኤርትራን መገንጠል እንደደገፉ ሁሉ ሌሎችም በግንጠላ ጎዳና ቢሄዱ ቅር የሚላቸው አይደለም። የአፍሪካ ትልልቅ አገሮችን ማስጎንበስ መገነጣጠል ይጠቅመናል ብለው ደምድመዋል። ሱዳንን ገነጣጥለዋል። ናይጄሪያንና ኮንጎንም ለመገነጣጠል እየጣሩ ናቸው። የኢትዮጵያን ገንጣይ ኃይሎች የሚረዱት ምዕራባውያን ናቸው። በዚህ በኩል ወያኔን ይታደጋሉ፣ በሌላ በኩል ደግሞ የነሱ ሎሌ የሚሆኑትን ተቃዋሚ ነን ባዮች ይረዳሉ። ይህን ማወቅ ያስፈልጋል። ኢትዮጵያ ሀገሬ ብሎ ጸንቶ የሚቆም ኃይል ወዳጃቸው አይደለም። ኢሃፓ አክራሪ ብሔረተኛ ተብሎ የሚወገዘው ለባዕድ ተንበርክኮ አገርን አሳልፎ ስላልሰጠ ነው። ያም ሆነ ይህ ግን የወያኔ ሽንፈት ዛሬ ባይሆን ነገ እውን የሚሆን ነው። የጊዜ ጉዳይ ነው። የሕዝብን ቆራጥ መነሳሳትና አመጽ የሚጠብቅ ነው። የሕዝብ ምኞት የወያኔን ውድቀት ማየት ነውና ዛሬ ባይሆን ነገ ወያኔ ይወድቃል። ይህን ማመን ያስፈልጋል። በሕዝብ አቸናፊነትና ድል አድራጊነት ላይ ምንም ጥርጣሬ ሊኖር አይገባም።
ሐሳቡን ሰመመን ወስዶ የመለሰው ቆይቶ ይነቃል የተታለለ ሰው
ያርገው።
ሀብታምን በሀብቱ ሁሉም ሰው ሲያደንቀው ከየት እንዳመጣ ማንም አይጠይቀው።
ሐቅ
ጎዶሎ ከሆነ የሰው ልጅ እውቀቱ ድካሙ ብላሽ ነው ስራው ሁሉ ከንቱ።
ተጨማሪ የሚያሻው አይደለም። ያለውን ተጨባጭ ሁኔታ መገንዘብ መቻል አለብን። ያለፈው ታሪክ ዋጋውና ሚዛኑ እንዳለ ሆኖ
ወደፊት ነው እንጂ ሌቱ የሚነጋ ያለፈው ከንቱ ነው ምንም የለው ዋጋ
ማለትም ምናልባት አስፈልጊ ይሆናል የወያኔ አገዛዝ በህዝብ ትግል የሚገረሰስ መሆኑን ማመን ወሳኝ ነው ይህ እምነት ትግልን ያቀጣጥላል ወደ ድልም ያመራል ጉዞው ከባድ ነው ግን መጨረሻው የህዝብ ድል ነው ጌታ ይፍታሄ ንጉሴ ከዮሐንስ አድማሱ ኮከብ እምኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንዱ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይሄ አይደለም። አንዳንድ ከዋክብት አሉ በተለየ አጠራር ተወርዋሪ የምንላቸው በሌሊቱ ህዋ ውስጥ ካንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይኩሉም የሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ሰንጥቀው አጥለቅልቀውት ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የስነ ጽሑፍ ህዋ ውስጥ ዮፍታሄ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አሁን ነበረ በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሄ የኢትዮጵያን የስነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ሰንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሄ ንጉሴ በህፃንነቴ እናት አባቴ ሲያወጉ ሲወያዩ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሄ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማው ዮፍታሄ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማዋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጠሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አብስላ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋራ ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን አይዞህ የኛ ጌታ ነገህን አትርሳ አለስልሰህ ዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋራ ማታ ከጥራ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን። ኋላም ትምህርት ቤት ከገባው በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ መርሲያዘን ሰዋስው ውስጥ የዮፍታሄ ቅኔዎች ግጥሞችና መዝሙሮች አልፎ አልፎ ተጠቅሰው በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሄ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨፍኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሄን የቋንቋ ውበት መመርመር ጀመርኩ። የዮፍታሄ ስንኞች መቀነባበር፣ የዘይቤው ወይንም የስለምኑ መተባበርና መዋሃድ፣ በስተቅኔውም በኩል የሰምና ወርቁ፣ የውስጠ ወይራው፣ የሰም ለበሱ፣ የህብሩና የምርምሩ አካሄድ እስከ ዛሬ ከተነሱት ገጣሚዎች ሁሉ ዮፍታሄን የተለየ ያደርጉታል። የዮፍታሄ ርቀቱ በኪነት ሥራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይኮስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹህ የኪነት ወጥነት ነው። የዮፍታሄ ስንኞች ተተንትነው ውበታቸው አይረክስም፣ ነጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው። የምስጢር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ምስጢራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ፣ አበባ፣ ፍሬ እንደማይለያቸው እጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዌ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ሕዋሳተ አፍአ ደርሰው በነሱ አማካይነት ዘልቀው ለሐዋሳት ውስጥ ይሰማሉ። በቅኔም ሆነ በግጥም ውስጥ በጠቅላላው በኪነት ጽሑፍ እንደዚያ አርጎ የሚያጽፍ ተራ ተውቦ የለም። ለነ ክፍለ ዮሐንስ፣ ለነ ስነ ጊዮርጊስ፣ ለነ ተክሌ ዘዋሸራ፣ ለነ ዮፍታሄ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሄ ንጉሴ የተወለደው በ1897 ዓ.ም ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምህርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። በተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋ አባ ጽህፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምህርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሄ በወለጋ በኩል አርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓመተ ምህረት ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ፣ እንመለሳለን ባዲሱ ጉልበቴ፣ እናንተም ተምርኮ እኔም ተስደቴ። ዮፍታሄ ከስደቱ በ1933 ዓመተ ምህረት ተመለሰ። በ1935 ዓመተ ምህረት በጥቅምት ወር ለሕግ መወሰኛ ምክር ቤት ምክትል ፕሬዝዳንት ተብሎ ተሹሞ በዚሁ ላይ እስከ 1939 ዓመተ ምህረት ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ 1 ቀን በመካነ ስላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ህሩይ ወልደ ስላሴ ሞት ከጻፈው የእንጉርጉሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ፣ ታመህ ሳልጠይቅህ መቅረቴን አትውቀስ። ባውቀው ነው ተመጣሁ እንደማልመለስ፣ ይማርህ መሐሪው እስትመጣ ድረስ። አሁን ሄደ ብላቴን ጌታ ህሩይን ሊጠይቅ፣ እንዳለው በዚያው ቀረ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ በተወለደ በ42 ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ህሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮፍታሄ ዘመነኛና የወቅቱ ተቀናቃኙ ለአለቃ አልፍነህ የገጠመው የሐዘን እንጉርጉሮ ለዮፍታሄ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሄ ሞቱ፣ ይታወቅ የለም ወይ ድምፁ በመጥፋቱ። ዮፍታሄ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ቁጥር 11 ገጽ 21 ስለ ዮፍታሄ ህመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የህመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽህፈት ቤት ይገልጠዋል ብለን ተስፋ እናደርጋለን። እስከ ዛሬ ግን አልተገለጠም። ተገልጦም ከሆነ ማስረጃውን አላገኘውም። يفتاي نغسي بمسرطو بالاقني ناغطامي نو ليو غطامي ليو بالاقني نو سسو نو تولو يميسماو بتبك يميسماو طلقو يميسماو يكينت سو نو قلب ويم يوشاني سميت سيالف ماينكاو قتمو ويم كريو غنا بانغربو سميتي نزرال افجشن كتبالتشو تونيتوست يميكتلو تسنينيوش كافلا ودا افلا يتشغاقرو يمچ الرشاو ينافقو تسنينيلاي يدرسالو افلاتشو سايقنس عينين سو عمارو عينين سو عمارو يسو يالله يسو አያ ብር አለንጋው የሌጊዮን መሪ ልጅስ ከማዘኑ ያስማን ዲዮስ መሪ አያ ደሙ በኔ የሳጥናኤል መሪ የቀበሮን ግዳ በቤቱ አሳዳሪ ተበግ ተቀበሮ ቀበሮን አክባሪ ቀበሮን ወደ ቤት በግን ገደል መሪ የበግ ለምድ ለብሶ በጎች አባራሪ በቀበሮ አዋጅ አገሩን ወራሪ በለሰለሰርሻ አሜከላ ዘሪ እጅክ ተጠንቅቆ አባቱን አፍቃሪ አባቱን አፍቅሮ እናት አቃጣሪ እናቱን አቃጥሮ አባት አሳሳሪ አባት አሳስሮ በእናቱ መካሪ በእናቱ ላይ መክሮ አዋጅ አስነጋሪ ለግራ የቆመው ሲመለስ ወደ ቀኝ እኔም በእናታችሁ ጎዳናው ሳይርቀኝ በዚያ ጊዜ እናንተን የሚያይሰው ናፈቀኝ ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከመጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ የዮፍታይ ጽሑፍ አንዱ መልዮ ሁለት ተጻራሪ ኃይል ወይም ሁለት ወይንም ስሜት ማቀናጀት ነው። ይህ ለኪነት ጽሑፍ አይነተኛ ከሆኑ ዘዴዎች አንዱ ነው። ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው እርቱ የሆነ ስሜት ከሌላ ጋር በመቀናጀቱ እርቱ ወይንም ቀጥተኛ ይሆናል። ይፍታህም ሐዘንን ከደስታ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አርጎ ያቀርብልናል። የፍታሄ አንዱ የታላቅነቱ ምስጢር ከዚህ ውስጥ ክቡ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ መስቀል ተሰላቲን ዘፈንና ልክሶ የፍታሄ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። ቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበር። ለዮፍታሄ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900ና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የህዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ ይሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥፊያ ዘመን ነበር። ዘመኑ የሀገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታሄ ያሉትም የኪነት ሰዎች ስለ ሀገራቸው በጽኑ መዋግደ ህሊና የተጠመዱበት ዘመን ነበር። ለሐሳባቸው፣ ለስሜታቸው ለጭንቀታቸው መክፈያ የሆነቸው የተውኔት ጽሑፍና የመድረክ ዓለም ነበር። ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር። ለብዙ ሙያም ሙሏል። ዮፍታሄንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ يفتحي بتونيت درستم هنا بديراو أتكرو يمي ملكتو ودفيتم ودوها لعم نبر يمي كتلو قتمو سليتبيا ينبرون سنو مواقده اللينان فكر أقزفو ياسايال يزمنون المنفس هيوادرقو أسكرتو لنال أعطنتن للكمو مكابر قفره قبنان تشواء ألولان كتقري سمانيا دريا اللو تنان تنازاري ألولان لتييت قبنان لچري قبنات يتلجون لأستمر فرس ألولات يتلجون تييت لأستقس أغري تبابرا تالرقتا چركاب نقراتشن هلو يمبايكاب يمبايكاب تمرتن دي سفا أغر اندي تنا هراتو قبائي ينسو لننا مكونن درسو ألولا قبنا أغراتشن تمار أهن اندقنا قبنا كفرس غارا تنس اندقنا إيوفتاي تونيتم هنا قتم مزمورم هنا كني ببزات مصاف يجمرو آدي سببا كمبتابو علانو باقين يوت مرجا مسارت ببزات مصاف يجمرو كاتراز تيمتو آتراز من آمتمرد جمرونو كاتراز تيمتو هيا سمنت آمتمرد درس بتقلالو آتراز الدس تونيتوش قتموش كنيوش مزموروش زفنوش النا لجول يوسف وجدر سوال يصافاتشو تونيتوش اللو تدقاق موتاي توال تدنك النتاجشوم وسن دمبر آل نبروم لمسالي باسراز تيمتو هيرات تامتمرت هاملي اسراز الدستكان كتايو تياتروش يوفتاهي ياكررفو الجيك دس سلالوين كزي عندون كفل لازدقاجو لاتو يوفتاهي نغسي سوسمتو بر برشا دقمو بكالباتشو لا يكالبش ماري تدرقول لاتشو البمالت يزيان جيزيو برهان الناس الام قازيطا سفو نبار يوفتاهي نرفت مكنيات بمادرك سندك علاماتشيني ببالي نبارو قازيطا سراي موتن بميل رئيس يتتعفو ناتتا أسفرو نبار مواجهو أتو يوفتاهي نغسي بهيو تسقا سالو ياسايوات شو تياتروش بزوش ناتشو كبزوچو عندنيا أفجشين يمي بالو تياتر بمازدقا جابيت صفت بيت بتقوى مو تياتر ماسفافيا آساس سابينت عملي أسراس الدستقان شيزتي متسلساس تنيام تبرد ككولكن بوهالا بمازدقا جابيت عدراش بتا يكزي كتياترو دنك النت بلا يدد سراس الراتنياو سيموت عالم موتون أساس سبه أفجشين اونتنيا مسوات النت يعلو تياتر نو كزيك الدم بيتيو بياوست يهونوننا الدلوك انتولات يتدرق اللاتن كفتيا لتاريك قلصو ياسايان يننم كمجلس بكر يتاريكون مجلس شاي هنا بوستو يالدو أسرارنا النقاقر تاريكناو لب بسبرال بلوتال بزيو قاتي تالاي عطو بلت يتبالو سو سليوف تايسرا قطلو يالدو ننقرال منم ماهون دراسيو بمكاكلاتشن باينورو يمل كام سرات شو متاسبيا كنيا غارهونو زوتر سياستاوو ساتشو سلمينور سلا تياتر مصافتاتشو تاكيت اندن ناقر يفكاد اللي زند لمنالو أفاجشين لاتو يفتاهي نغسي يمجم مراويم يمج ارشا درساتاتشو اندالهونا من ناقر يمياشاي مسلينيم كاسراز تيمتو هيا سمن تامتا مربتيت بدي يولي يو مسترات يتكممونا يزماري تاماتشو يسامين هلينا بمي مسط زيما يتقاينيو أسراس جستيال تياترو چننا مزمورو چاس زغايشتو بيجيزيو لهز بماسا يتاتشو يتياترنا يدرسط لكنتاتشو بسفيو يتاوكا هونوال سلزيم بتياتر درسط بمالوالم كتاوكو تننا سمتروش كونو صحابيوش عندو الساتشو ناتشو بلن بننناقر آسافرانم النزيا يكادموو تشو درساتو تشاكو كلو تاتمو يالترابو بموناتشو بطلات مكنيات سلطفو زاري لنناغينياتشو بالمشالاتشن يمياسازنن سايهون الكرم يونم كالنزيا بوهالا بسدت اغرنا كتملسون بوهالا يننو سراتشون بطالاق تغات سلكتارو سمنتي هالتياترو تشنا ليو ليو درساتو تشاتفاو لنال النزيم دكادمو تلون دايباكنونا تقوان اسعصلون دايتفو كبور في توراري دمسيو لدامانوين بملكان فقادات شو سلاس سباسبوت النزيم صوفو يتسباسبو انديت تاتمونا عند النت تترزو خز انديت تكامبات شونا የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዩፍታሄ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ከምሲና ስለናያ ባንቲቀጡ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓ.ም እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሄ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናዬ፣ የኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሄ ንጉሴ በሙሉ ለማተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሄ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምታታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ፣ ውእየትና እርጥበት ሁለቱም በተራ፣ እሳቱ ሳይጠፋ ሐመልማል አይሎ፣ ሐመልማል እሳቱን ሳያጠፋ ውሎ፣ ከግንብ አስገብቶ በጎቹን ቀላቅሎ፣ ይህንን ድንቅ አየ ሙሴ ተከታትሎ። ዘመን እንዲህ አርጎ ስለምን ሲያስረዳ፣ ሰው እንግዳ አይሆንም ጊዜ ነው እንግዳ። ውሃ የባህሪውን ሲመጣ ሊያጠፋ፣ ውሃ ሲመጣ አይቶ እሳት ቢያንቀላፋ፣ አጥፊ እንዳያጠፋ ጠፊም እንዳይጠፋ፣ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች የአንድ ትልቅ ጌታ፣ ተወልድ ነበረ በዓመት መንታ መንታ፣ አላቢ ያለባት ጥጃዋን አክስታ፣ ቢሞትም ጥጃዋ እንቧ ስትል ገብታ፣ ያልባል በመላሾ ጠዋትና ማታ። ከላሞችም አለች ቀይ አለላ መሳይ፣ መቼ ለጌታዋ ላላቢዋ ሲሳይ፣ እሷን በመላሾ ደግሞ እያባበሉ፣ ሦስት ጊዜ አልቧታል ልብ አላት እያሉ። ወይንም ዓይኔን በዓይኔ እንዳላይ መስታወቱ ጠፍቶ፣ ዓይኔን ቆረቆረኝ በዓይኔ ጉድፍ ገብቶ፣ ዓይኔን በዓይኔ ማየት ችግር ሆነኝ ከቶ፣ ማን ነው የሚነግረኝ የዓይኔን ጉድፍ አይቶ። የዮፍታሄ አማርኛ ላይ ላዩን ቀላል ወይም የዋህ ነው። ከዚህም በላይ የዮፍታሄ ጽሑፍ ሁሉ ጌጡ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው። እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ የወጣለት ዳግም ወይንም አብሰንት አረቄ ነው። ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል። የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል፣ ያሽታል፣ ጣዕሙ እያደር ያመረቃል። ምናቡ በጣም ሰፊ ነው። ለምሳሌ ስለናያ ከምሲ እጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ፣ መፋቀር ይሻላል አትቆራረጡ፣ ጣትህ ረጅም ነው አያባንት ይቀጡ፣ የከምሲ ጓደኛ አያባንት ይቀጡ፣ ወይ ጠረን አካሌ ሽታው መጣፈጡ፣ ለወንዱም ለሴቱም ለሁሉ አለበሰው፣ የኮራው ልጅ ከምሲ የተበጣጠሰው። ኮምተራው ባንቲቀቱም ጣውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ እያለ ይነግረው ጀመር። ሱሪው የነጣጣ ጉተናው ያማረ፣ ዐይኑ ቢቁለጨለጭ ቢወድቅ ቢነሳ፣ እንኳን አምስት ብር አያገኝም ቤሳ። ወዲያውም አከታትሎ የባንቲቀጡ ጎባን የሚሆነው አትቸኩልብን አያባንቲቀጡ፣ ብር ማጣታችን አልታወቀም ቁርጡ፣ ይለዋል። ዮፍታይ ንጉሴ የተለየ እንዳረቀ መርፌ የሚወጋ አይንና እጅግ የፈጠነ የተባ ጆሮ ነበረው። ለምሳሌ በተውኔት ድርሰቶች ውስጥ ከፈጠራቸው ባህሪያት መካከል እንዳጣወሮታ የሚሆን ህይወት ያለው ነፍስ ያለው አማናዊ የሆነ ባህሪ ያላጋጠመኝም። ለሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ካብተ ሽመርና አጋፋሪ ጉደታ ነበሩ። ዮፍታሄ የተውኔቱም ሆነ የግጥሙ ምጸት በጣም የከረረ ነው። ለሱም ዘመን ሆነ ለኛ የማይታለፍ ሐተታ ነው። ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተልህ አይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከቶ እንዴት ለበሰው ጫማዬ ያውልህ ከግሬ ላይ ወለቀ አርኩ ደና ክረም ውሃችን አለቀ። ዮፍታሄ በዚያ በብዕሩ አንዴ ሲሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል። ጠላ በቅምጫና እንጀራ ባገልግል ልላክልህ ወይ ይጣፍጥ እንደሆን የስደት ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው። ዮፍታሄ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች። ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙር ውስጥ ቀጥሎ የተጠቀሱት ስንኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ። ለኢትዮጵያ የነበረው ጭንቅ ስለ ኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓመተ ምህረት ካርቱም በነበረበት ጊዜ ነው። ምንም ባነበረሽ ከራሄል ያነሰ እንባይ መልስም እንባ ጊዜው ካልደረሰ መራራው ሐዘንሽ እንባይ ያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውባሽ ከርቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ። ቀኝ ጌታ ዮፍታሄ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ዮፍታሄ ትንሽ አማርኛ በሚል ርዕስ በ1924 ዓ ም የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናስፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ።